ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
ትሮንም ከኢትዮጵያ ጋር ቁርኝት አለኝ፣ ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር።
የሰማናቸው ከአርባ በላይ የህፃናት መጽሐፍትን የጻፉትን እንዲሁም የኢትዮጵያ ሬድስ ተባባሪ መስራች የሆኑትን ጄን ከርትዝ ነው። በቅርቡ በኢትዮጵያ የንባብ ባህልን ለማሳደግ ላደረጉት ጥረት የዓለም አቀፉን ሽልማት አሸናፊ ሆነዋል። ሙሉ ዘገባው በምሽቱ ይቀርባል።
የፈጠራው ዋናው ትኩረት ኤሌክትሪክ ለማያገኙ የህብረተሰብ ክፍል ቢሆንም የኤሌክትሪክ አገልግሎት የሚያገኙ የህብረተሰብ ክፍልም መቆራረጥ ሲያጋጥማቸው ሊጠቀሙበት ይችላል።
በፈጠራ ተፈጥሮ የማህበረሰቡን ለማገዝ እየጣረ የሚገኘውን ወጣት ፊሊሞስ ክሮስን ነው አሁን ደግሞ ሰማነው። አመሻሹን ወደ ኤርትራና ቀናና ቀሪ ሀሳቦቹን እናዳምጣለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በደቡብ ሱዳን በመቶ ሺዎችን የሚቆጠሩ ሰዎች በጎርፍ አደጋ ሊጎዱ እንደሚችሉ ዓለም አቀፍ የረድኤት ተቋማት አስታወቁ። ይህን ተከትሎም ሀገሪቱ ከፍተኛ የሆነ የረድኤት ድጋፍ እንደሚያሸት አስታውቀዋል። ባለፉት 3 አመታት በደቡብ ሱዳን በተከታታይ የተመዘገቡ ዝናቦች 835000 የሚሆኑ ሰዎች ላይ ጫና ያደረሱ ሲሆን በሺዎች የሚቆጠሩ ሄክታር የእርሻ መሬቶችን በጎርፍ አበላሽተዋል። ከዚህ በተጨማሪም 800000 የሚሆን የቀንድ ከብቶችም ሞተዋል። ይሁንና በሀገሪቱ የተፈለገውን ያህል የእህል እርዳታ ለማድረስ የኮቪድ-19 ወረርሽኝና በጎሳዎች መካከል የሚካሄዱ የእርስ በርስ ግጭቶች ሁኔታውን ለእርዳታ ተቋማት ከባድ ማድረጋቸውን የተባበሩት መንግስታት የስደተኞች ኮሚሽን የአየር ንብረት ልዩ አማካሪ አንድሪው ሃርፐር አስታውቀዋል። ሃርፐር በአስከፊ የአየር ንብረቶች የተጎዱ ሰዎች ወደ ሌላ ቦታ ተፈናቅለው ለመሄድም ግጭቶቹን ይፈራሉ ሲሉ ገልጸዋል። የተባበሩት መንግስታት ድርጅት ቃል አቀባይ ትላንት ማክሰኞ በምስራቃዊ ዲሞክራቲክ ኮንጎ ከተከሰተው የመንግስታቱ ድርጅት ሄሊኮፕተር ማንም እንዳልተረፈ አስታወቁ። የመንግስታቱ ድርጅት ሄሊኮፕተር በትላንትናው ዕለት 8 የመንግስታቱን ድርጅት የሰላም አስከባሪ አባላትን ይዞ ሲጓዝ ተከሰተው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ ሄሊኮፕተሩ 6 የፓኪስታን ወታደራዊ ኃይል አባላትና 2 ከሰርቢያና ከሩሲያ የመጡ የወታደር ኃላፊዎች እንደጫነ በሰሜናዊ ኪቭ ግዛት እንደተከሰተ አስታውቀዋል። ዱጃሬክ ሄሊኮፕተር ውስጥ ሩሲያ በተሰኘው ደቡብ ምስራቅ የሀገሪቱ ክፍል ጥናት ለማድረግ የተላኩ የሰላም አስከባሪዎች እንደነበሩ አስታውቀዋል። በሌላ በኩል የኮንጎ ወታደራዊ ኃይል M23 የተሰኘው የአማጺ ቡድን ሄሊኮፕተሩን በመሳሪያ መጥቶ ጥሏል ሲል ተጠያቂ አድርጓል። ይሁንና የአሜሪካ ድምጽ ፈረንሳይኛ ለአፍሪካ በተሰኘው መሰናዶ የM23 አማጺ ቡድን ቃል አቀባይ የሆኑትን ዊሎን ጎማን አግኝቶ ያነጋገረ ሲሆን እርሳቸውም የኮንጎ ወታደራዊ ኃይሎች የM23 ቡድን ላይ እየተኮሱ በነበረበት ወቅት ራሳቸው ሄሊኮፕተሩን መጥተዋል ሲሉ ወታደራዊ ኃይሉን መልሰው ወንጅለዋል። ፕሬዚዳንት ጆ ባይደን ምዕራባውያን ሀገራት ሩሲያ በኪየቭና ሰሜናዊ የሀገሪቱ ክፍል በሆነችው ቸርኒቭ ጥቃቶችን ለመቀነስ የገባቸውን ቃል ማክበር አለማክበሯን ለማየት እየተበቀን ነው ብለዋል። ባይደን የዩናይትድ ኪንግደም፣ ፈረንሳይና ጣሊያን ሀገራት መሪዎች ጋር በስልክ ቆይታ ካደረጉ በኋላ ስምምነት ላይ እየተደረሰ ይመስላል፣ የሚያደርጉትን እናያለን፣ ስምምነቱን የሚከተሉም ከሆነ የምናየው ይሆናል ሲሉ ተናግረዋል። ባይደን ይህን ያሉት ትላንት ማክሰኞ የሩሲያ ወታደራዊ ኃይል በቅርቡ ቱርክ የተደረገ የሰላም ንግግርን ተከትሎ በኪየቭና በቸርኒቭ አካባቢ ያላቸውን ተልእኮ እንደሚያቋርጡ ካስታወቁ በኋላ ነው። በዚህ ጉዳይ ላይ የሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ሮሚኒ ይሄ የምጃ ግጭቱን ለብረት በሚደረገው ጥረት ላይ መተማመንን ለመጨመር የተደረገ ነው ሲሉ ተናግረዋል። ፔንታገን በበኩሉ ሁኔታውን ከፕሬዝዳንቱ በበለጠ ጥርጣሬ እየተከታተለ ይገኛል። የፔንታገን ቃል አቀባይ ጆን ኪርቢ ነገር ለቆ መሄድ ሳይሆን መልሶ መደራጀት ነው ብለን እናምናለን ሲሉ ተናግረዋል። አድማጮች ለሰዓቱ ያዘጋጀው ዜናዎች እንዲመስላሉ አረኩላችሁ። ስምንሽ ቆየነኝ። ከቀሮቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ወደ መጀመሪያው ዝግጅት እናቀናለን። ኢትዮጵያ በርካታ መጻሕፍት ቤቶችን የገነባውና የንባብ ባህልን ለማሳደግ እየጣረ የሚገኘው ኢትዮጵያ ሪድስ ተባባሪ መስራች ጄን ከርዝ ዓለም አቀፍ ለወጣቶች የተጻፉ መጻሕፍት ቦርድ ወይንም IBBY ሽልማት አሸናፊ መሆናቸው ከሰሞኑ ይፋ ተደርጓል። በአብዛኛው ኢትዮጵያ ላይ በሚያተኩሩ ከ40 በላይ የህፃናት መጻሕፍቶቻቸው የሚታወቁት ጄን የላቀ ንባብን በማጎልበት ረገድ ላበረከቱት አስተዋጽኦ ሽልማቱ እንደተሰጣቸውም ተቋል። ቀጣዩ አጭር ዘገባ ስለ ጄን ከርዝ ማንነት በጥቂት ይነግረናል። የሁለተኛ ዓለም ጦርነት አስተቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ ይቆዩ ይመስላሉ። ለዚያ ነው በወቅቱ የኢትዮጵያ ንጉስ የነበሩትን ቀዳማዊ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝና ልጆቻቸው ጋር ተቀላቅለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች።
So even though I was born in the United States, I don't have any memories of anything other than Ethiopia when I was a little girl. And we would come in
United States ውስጥ በወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት ዓመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት ኩዮች ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመው ቀጥ ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር።
የያኔው ህፃን የዛሬዋ 69 ዓመት ደራሲና መምህርት የትምህርትን ተቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ።
I was aware from the time I was a little girl how important education was because the school
እናታችን ነበረች እኔን እህትና ወንድሞቼን የእንግሊዘኛ ንባብ ያስለመደችን። ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራባ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ህፃናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል።
ያኔዋ ኢትዮጵያና ጄን ለብዙ አመታት የተለያዩት እድሜዋ ለከፍተኛ ትምህርት ደርሶ ወደ ዩናይትድ ስቴትስ ዳግም ካቀናሽ በኋላ ነበር። ኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋል ነበር። ጭራሹኑ ብርቅ ትዝታዎቿ የጻፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጻሕፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጻሕፍ ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ።
Many years later, I've actually published 40 children's books. Many years later, when I was publishing some stories that can...
ከአመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያዙ 40 የህፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ 3 ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከ20 አመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ አመታት ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል። እኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጽሐፍ እንደሚወድ ሰው ይነሳኝ። አንተ ጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጽሐፍት ፍቅር የወደቀን ሰዎች ነን። ይህ ነበር ወንኛ የነሽጣ ምንጭ ሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጽሐፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም።
Had to have books that really you don't have education without being able to read.
የዛሬ 4 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በካታ መጻፍት ቤቶችን በማዋቀር ረገድ መልካም ስም ገንብቷል። በብዙ ሺዎች የሚቆጠሩ መጻፍትን ለህፃናትና ቤተሰቦቻቸው ማዳርሷል። ንባብና የህፃናት መጻፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረዘው አይመስልም። ለደራሲዋ ጄን ከርዝ
ከኢትዮጵያ
ሪድስ የቦርድ አስፈጻሚነት ከለቀቅኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴርና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቀያለሁ። በኔ ግምት ይሄ በአብዛኛው የተፈጠረው ህፃናት የሚያነቧቸው መጻሕፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሪድስን የመሳሰሉ መጻሕፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይ ማተኩረዋል። እኔ ግን ሁላችንም መጻሕፍት ይኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጻሕፍት ከሌሉ ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን?
ጄን ከርዝ ለአመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነግቡ የህፃናት መጻሕፍት እንዲበራከቱ በማገዝ ላይ ሆኗል።
New effort, which is with another non-profit called Open Hearts Big Dreams in Seattle,
አዲሱ ጥረቴ ኦፕን ሃርት ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጻሕፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ 45000 ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለትርጉም አለው፣ ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ።
ጄን ከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ 25 ዓመታትን ለተሻገረ አስተዋጽኦአቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። በዚህ ክብር የበቁት ሌላዋ የህፃናት ትምህርት ባለሙያ በኢራን ገጠራማ ስፍራዎች የንባብ ባህልን ለማስፋፋት የሰሩት ዞሃር ጋኒ ናቸው። በአሁኑ ጊዜ በቨርመንት የኪነ ጥበብ ትምህርት ቤት በመምህርነት በማገልገል ላይ ያሉት ጄን ከርዝ ሽልማቱ ከንባብና መጻሕፍት ጋር የተገናኘውን ህይወታቸውን ለዓለም ዳግም ለማጋራት እድል እንደሚሰጣቸው ነግረውኛል። በአሜሪካ ድምፅ ሀብታሙ ስዩም።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ወደ ኤርትራ አስመራ ይወስድናል። ፊሊሞን ኪሮስ በሚኖርበት አካባቢ የገጠሙ ችግሮችን ለመፍታት እየጣረ የሚገኝ ወጣት ነው። የበርካታ ፈጠራዎች ባለቤት የሆነውን ወጣት ብርሃነ በርሃ አነጋግሮ ቀጣዩን ልኮልናል።
ፊሊሞን ኪሮስ በኤርትራ ደቡብ ሪጅን በመንደፈራ ከተማ ተወልዶ ያደገ የቴክኒሻን ባለሙያና በፈጠራ ስራ ላይ የተሰማራ ወጣት ነው። በራሱና በአካባቢው የሚያያቸውና የሚያጋጥሙ ችግሮች የፈጠራ ስራ ነሻ ሐሳቦቹ እንደሆኑ የሚገልጸው ወጣቱ የፈጠራ ባለሙያ ችግሮቹን ለመፍታት በአካባቢው በቅርብና በቀላሉ የሚገኙ እቃዎችንና ያገለገሉ ቁሳቁሶችን እንደሚጠቀምም ይናገራል። ገና የ3ኛና 4ኛ ክፍል ተማሪ ያለ ወደ ፈጠራ ስራ እንደገባና የ4ኛ ክፍል ተማሪ ያለ የሰራውና ሽልማት ያስገኘለት የእንቁላል ማደባለቂያ ማሽን አሁን ለደረሰበት ደረጃ መነሻ እንደሆኑት የሚናገረው ወጣቱ የፈጠራ ባለሙያ ፊሊሞን ከዚህ ቀደም የተለያዩ የፈጠራ ስራዎች እንደሰራና ከነዚህም መካከል ተቀደው ከስራ ውጪ የሆኑ የተለያዩ ጀሪካኖችን ቀለም በመቀባትና ስፒከር በመቅጠም ዳግም ጥቅም ላይ እንዳዋለው፣ እንዲሁም ከእንጨት የሰራው ሬዲዮና ፍላሽ ማጫወቻ ያለው የቤቱን ሙቀት እየተቆጣጠረ ራሱ የሚበራና የሚጠፋ ፋን ወይ ማቀዝቀዣ ያለው በኤሌክትሪክ ቻርጅ የሚደረግና መብራት ሲጠፋ ራሱ የሚበራ መብራት፣ የራሱ ስፒከርና የብሉቱዝ የድምጽ ስርዓት ያለው የቴሌቪዥን ማስቀመጫ ስታንድ፣ የቡና መፍጫ ማሽን፣ እጣን ማጨሻ፣ የሙዚቃ ማጫወቻና ቻርጅ ማድረጊያን ያጠቃለለ በኤሌክትሪክ የሚሰራ የእሳት መቀጣጠያ ያለው የቡና ማፊያ ሮቦት ከዚህ በፊት ለራሱና ለሌሎች ሰዎች ከሰሯቸው ስራዎች መካከል እንደሆኑ አስረድቷል። ወጣቱ የፈጠራ ባለሙያ ሌሎች ተጨማሪ ስራዎችንም እንዲስል ያስተዋውቃል።
ካለ ስቲን ታሪህን ያላል መሐጂ አንዳ ፎሮ ወክነቲ ቢሁቅ አብዘ ቀልጠፈ ግዜ ኩቦቁ ይኸለ መሐሳብ አብሐነና ፎሮ ማለት ስቲን ሻሪህ ነው ቀድም ሐጂታ ይሆን ነየረ አብክልተ ሰዓት ሰዓት ፈራአን ይወቁ ስለዚህ ንኹሶርዑ ታይሆን ኩፉ ብስዳው ይወቁ።
ሌላው የፈጠራ ስራ ለዳቦ ቤት የሚያገለግል ስቲም ማሽን ነው። የዳቦው ሊጥ ለመጋገር ከመቀረቡ በፊት ለመብኳት ከአንድ ሰዓት ተኩል እስከ 2 ሰዓት ተኩል ነው የሚወስደው። እኔ የሰራሁት ማሽን ግን በ20 ደቂቃ እንዲቦካ የሚረዳ በመሆኑ ጊዜን በመቆጠብ ስራን ለማፋጠን የሚያግዝ ስራ ነው። ሌላው የፈጠራ ስራዬ ደግሞ ለግማሽ ሰዓታት ባትሪ ቻርጅ በማድረግ ባትሪው እስከ 2 ወር ገደማ ዳግም እንዲሰራ የሚያደርግ የተለያየ የኤሌክትሮኒክስ ሪሞቶችን አሻሽየም ሰርቻለሁ። በዚህም የባትሪ ብክነትን በመጠኑ ማስወገድም ይያለው። ከዚህ በተጨማሪ ከፀሐይ ኃይል በመጠቀም ያለምንም ተቀባይ ሞባይላችንን በቀጥታ ቻርጅ ማድረግ የሚያስችል ስራየም ከብዙዎቹ ጥቂቶቹ ናቸው ብለዋል። ወጣት ፊሊሞን በቅርቡ በአስተኛ የፀሐይ ኃይል ወይ ሶላር ኤነርጂ በአንድሮይድ ሞባይል ታብሌትና ላፕቶፕ በዲሽ የሚተላለፉ የቴሌቪዥን ቻናሎችን ለመከታተል የሚያስችል የፈጠራ ስራ እንደሰራና የፈጠራ ስራውም ቀን ቀን በቀጥታ ከፀሐይ ኃይል ማታ ደግሞ ቀን ቻርጅ ካደረገው ኃይል ለ14 ሰዓት ቴሌቪዥን ለመከታተል ዲሽ በመትከል ስራ ለተሰማሩ ባለሙያዎች በፈለጉበት ጊዜና ቦታ በቀላሉ በሞባይላቸው ዲሽ መትከል የሚያስችል ስራ እንደሆነም አስረድቷል። የፈጠራ ስራው በአነስተኛ የሳጥን ቅርጽ የተሰራና በውስጡ ሪሲቨር፣ ባትሪ፣ ስፒከር፣ የሞባይል ወይ ታብሌት ማቆሚያ ስታንድ ከሬስቨር ጋር የሚያገናኝ የሞባይልና የዲሽ መስመር ያለውና በአራት አነስተኛ ፓነሎች የሚሰራና እንዲሁም ለአጠቃቀም ምቹ መሆኑን በማመልከት የፈጠራው ዋና ትኩረት የኤሌክትሪክ አገልግሎት ለማያገኙ የህብረተሰብ ክፍል ቢሆንም ከሚሰራው ጠቀሜታ አንጻር ግን ሁሉም ሰው ሊጠቀምበት እንደሚችል ወጣት ፊሊሞን ያብራራል።
አብገጥር ዘነብር ህብረተሰብ ዚያላ ነው ጥመት ምግባሬ ነዛ መሳሪያት ዚያ ሰርሐያ ወላ ነታብ ከተማ ደሎ ኸማን ቴሌቪዥን ወልዒና ክንታብ ኤሌክትሪክ ንጥቀም ዛ ሶላር ዚያ ገርናገ ወላ ከተማ ነሐሉ ተሐል ክሬ ኤሌክትሪክ ታንገብል ነው ከነጎድል ነው ሐዲና።
የፈጠራው ዋናው ትኩረት ኤሌክትሪክ ለማያገኙ የህብረተሰብ ክፍል ቢሆንም የኤሌክትሪክ አገልግሎት የሚያገኙ የህብረተሰብ ክፍልም መቆራረጥ ሲያጋጥማቸው ሊጠቀሙበት ይችላሉ። ቴሌቪዥን የመግዛት አቅም የሌላቸው ሰዎችም በሞባይላቸው ተጠቅመው ቴሌቪዥን ማየት ይችላሉ። በሶላር የሚሰራ በመሆኑም በኤሌክትሪክ ቴሌቪዥን በማየት የሚወጣውን ኤሌክትሪክ ወጪም ይቀንሳል። በኤሌክትሪክ ቴሌቪዥን ለማየት የሚውለው ፍጆታንም ለሌላ ጥቅም መዋል ይችላል። እንደ ስልክና ታብሌት ያሉ ዕቃዎቻችንም ከሚሰጡት ዋነኛ ጥቅም ተጨማሪ ለቴሌቪዥን መመልከቻም መጠቀም እንችላለን። የፈጠራ ስራው አነስተኛና የ5 ኪሎ ክብደት ያለው በመሆኑ ከቦታ ወደ ቦታ በማንቀሳቀስ በፈለነው ቦታ ሆነንም ለማየት ያስችላናል ብለዋል። ቴሌቪዥን ለመከታተል የሚያስችለውን የፈጠራ ስራና ተያያዥ ንብረቶችን መጀመሪያ ላይ ለመግዛት ወጪ ቢኖረውም ያለ ኤሌክትሪክ ክፍያና መቆራረጥ ለረጂም ጊዜ የሚያገለግል በመሆኑ ትልቅ ጠቀሜታ እንዳለው ወጣት ፊሊሞን አስረድቷል።
አዝራባ አዋን ስለስተ ስራት አፈተነው ስለድ ጠናሐቁ ቁርብ አስተናይ ዋጋ ሐጂ አይውጽኹላን ዘለኹ ግን በሐፈሻ አንተሪኔው ትውህድ ንብረት ለዓለመጽዩ ኩስኸራ ባህዛ አምስ ገዛ ኸያስ በሶላር ወይ ካብጽ ሐይ ስለተሰርሕ ቀጻይ ተጠቃሚ ኸተዋል ዘኾነ አይን ታልክ ይብልካ።
የፈጠራ ስራው ገና በሙከራ ላይ ስለሆነ ለጊዜው ዋጋ አላወጣሁለትም። የምጠቀምበት እቃዎች ሁሉም በሱቅ በቀላሉ የሚገዙ ናቸው። እቃዎቹን አንድ የከገዛን በኋላ ያለምንም የኤሌክትሪክ ኃይልና ወጪ ለ24 ሰዓታት እንጠቀምበታለን። የፈጠራ ስራው የውጪ ክፍል በእንጨት የተሰራ በመሆኑ ለኤሌክትሪክ አደጋ የማያጋለጥና ወድቆም በቀላሉ የማይሰበር ከመሆኑ በተጨማሪ በአራት ትናንሽ ፓነሎች የሚሰራ ነው ብለዋል። የፈጠራ ባለሙያው ወጣት ፊሊሞን ኪሮስ በቀጣይ የፈጠራ ስራውን በማሻሻል አሁን ከሚሰጠው የ14 ሰዓት አገልግሎት ወደ 24 ሰዓት ከፍ በማድረግ በብዛት ለማምረትና ለህዝብ የማስተዋወቅ እቅድ እንዳለው ተናግሯል። ከዚህ በተጨማሪም እስከ 100 ሜትር ርቀት ያሉ ሰዎች በያሉበት ሆነው በዋይፋይ ቴሌቪዥን እንዲከታተሉ ለማድረግ እየሰራ እንደሆነ ተናግሮ እንደ አንቴና የሚያገለግል ዕቃ በሞባይል ላይ በመቅጠም ሰዎች በአንቴና የሚተላለፉ የአገር ውስጥ የቴሌቪዥን ፕሮግራሞችን በጉዞም ይሁን በስራ እንዲሁም በየትኛውም ስፍራ ሆነው በሞባይላቸው ቴሌቪዥን ለመከታተል የሚያዳ ስራ እየሰራም እንደሆነ ተናግሮ የ2022 የዓለም ዋንጫን በሞባይላቸው እንዲከታተሉ ለማድረግ በሙከራ ላይ እንዳለ ተናግሯል። የወጣት የፈጠራ ባለሙያው ፊሊሞን ኪሮስ ጥረት እውን እንዲሆን ተመኘው። ብርሃነ በርሀ ለአሜሪካ ድምጽ አስመራ።
ጋቢና ቪኦኤ ዘውትር በኢትዮጵያ ቁጣጥር ከመሽቱ 2 ሰዓት ጀምሮ የወጣቶች የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶች ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ተከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት ተገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ባህር ዳር እንመለስና የባህር ዳር ከተማ ተወላጆች ለጤናችንና ለወዳጅነታችን የእግር ጉዞ ያስፈልገናል በማለት ወር በገባ በመጀመሪያ ሳምንት በሚውለው እሁድ 18 ኪሎ ሜትሮች የደርሶ መልስ የእግር ጉዞ መጀመራቸውን ወደሚመለከተው ዘገባ እንሻገራለን። ባህር ዳር የእግር ጉዞ ለጤናማ አኗኗር በሚል ስያሜ የሚደረገው የእግር ጉዞ ቤተሰብ ከመሆን ባለፈ የበጎ ፍቃድ ስራዎችም የሚሰሩ በተሆኗል ትለናለች አስቴር ምስጋናው።
አዲስ አበባ በሚኖሩ 8 የባህር ዳር ከተማ ተወላጆች ነበር ከአንድ አመት በፊት ባህር ዳር የእግር ጉዞ ለጤናማ አኗኗር በሚል ስያሜ በተለምዶ ቤዛዊት ከተባለው ቦታ ደርሶ መልስ በመጓዝ የጀመሩት። ይህም ቦታ በርቀት ሲለካ 18 ኪሎ ሜትር መሆኑ ነው። የዚህ ጉዞ አላማ መጀመሪያ ጓደኛሞቹ የእግር ጉዞ ማድረግ ለጤና ጥሩ ነው የሚል ሐሳብ ይዘው ነበር። በኋላ የባህር ዳር ከተማ የቱሪስት መስህብ ማድረግ ሲቀጥል ደግሞ የእርስ በርስ ትውውቅን በማዳበር ከተማዋን እድገት ማፋጠን እንደሆነ ከመስራቾቹ አንዱ የሆኑት አቶ እስክንድር ደስታ ይናገራሉ።
ባህር ዳር ከተማ ተፈጥሮ ጸጋ ያላት ለዛ የሚመች የእግር መጓዣ መንገዶቹ የሉ። እነሱ ላይ ጣናን ዙሪያ ላይ የሚዘጋጅበትን ሁኔታ እንደ አክቲቬሽን ለመፍጠር፣ ሁለተኛ እንደ ሶሻል ኔትወርኪንግ ሆኖ የባህር ዳር የቀድሞ ተወላጆች በተለያየ ሀገር ያሉ እዚህም ያሉት ልምድ የሚለዋወጡበትና ለጋራ እድገት የሚወያዩበትን ለአካባቢው ማስተዋወቅ ማድረግ የሚችሉበትን ፕላትፎርም ለመፍጠር ነው። በሶስተኛ ደረጃ ባህር ዳር የቱሪስት መስህብ ያላት ሀገር ናት። በዚሁም እንደ ሀልዚ ሲቲ ሀልዚ ላይፍስታይል ከመፍጠር
ጤናማ የህይወት አኗኗር
ከመፍጠር ፋያ ተመራጭ ስለምትሆን ይሄ ቢጨመርበት ብዙ ወደ አካባቢው የሚመጡ ቱሪስቶችን ለመሳብ እድል ይፈጥራል። በዛም የሥራ እድል መፍጠር ይቻላል በሚል እኔ ብዙ ሀገር ተጉዤ ካየሁት እና ይህንኑ ደግሞ ጓደኛዬ ሚሊዮን ሀሳቡን ስለደገፈ እሱ ቀዳሚ ስፖንሰር እናድርግ ብሎ ቃል በገባው መሰረት ሁለታችን ሆነን ሌሎችን አሰባስበን ጀመር ነው።
በ26 ሰዎች የተጀመረው የእግር ጉዞ በአንድ አመት ውስጥ ከ200 በላይ ቋሚ ተሳታፊ አፍርቷል። ጤናን ከመጠበቅ ባለፈ የቤተሰባዊ ስሜት መፍጠሩ የመንፈስ እርካታን እንደሰጣቸው የሚናገሩት አቶ ገበየው ጥሩነ ናቸው።
ዳማት ተወርቶ ነው እና ጎራ ደርግ ተደረገው ወር በገባ የሚመጣው ጉዳይ ነው እናደርገው። ካንተመት ተወርቶ ውስጥ ሁለት ወር አቋርጠናል። አሁን ግን ዛሬ አመታዊ ባለስ ያከበረ ነው። እኔ ማስተላለፍ
እንግዲህ ያገኙት የጤና ጥቅም ነው።
ያገኙት የጤና ጥቅም ይሄን ጉዞ ከመጀመራችን በፊት ወደ ግሬሶስ ከየመጣን ሲሄድ ይደክመኝ ነበረ። አሁን ግን ደርሶ 18 ሜትር ነው የምንሄደው። ትልቅ ትንፋሽ አለኝ። ወደ ጎረምሳ የመጣ ነው ያለሁትኝ። በጣም ጥሩ ነው ያለው ያገኘሁበት ውጤት።
ማህበራዊ ትስስርን ከመፍጠር አኳያ
እሱ እጅግ በጣም የበዛ ነው። ከኛ እድሜ ያሉ ሰዎች፣ ከኛ በታች ያሉ ሰዎች፣ መሀል ያሉ ሰዎችን፣ ሴቶችን፣ ወንዶችን፣ ሁሉም ሰዎች አግኝተን ፍቅር ነው ያለው በቃ ፍቅር ታያለሽ ፍቅር ነው አንቺን ዛሬ ያገኘሽው ፍቅር ይችላል
አዎ ይባላል
አንቺን ሶስት አግኝተሽው ይችላል ዛሬ
አዎ በጣም
እና ይሄን ይመስላል
ወጣት ዳንኤል ካፍራ ከአዲስ አበባ በድንገት መጥቶ በጉዞ እንደተሳተፈ ነግሮናል ከቅርብ ጓደኞቹ ጋር በመገናኘቱ አለፍ ሲልም ስለ ከተማው አድገት በጋራ መመካከሩ እንዳስደሰተው ይገልጻል
ዳብ ተብዬ ያቀመጠው እንደጋጣሚ በጣም ያስጨነቀኝ ነገር የነበረው ምንድነው ባህር ዳር እንዴት ታያታለው በአጭር ጊዜ 24 ሰዓት ያለው እንዴት ታያታለው የሚለው ነበር ግን ትልቁ አጋጣሚ ምንድነው የባህር ዳር የእግር ጉዞን ማግኘቴ ነው በዚህ ጉዞ ላይ ከተማዋን በደንብ ለማየት ያለው ጓደኞቼን በስተቦቼ ጋር አብሬ ጥሩ ጊዜ ማሳለፍ ያለው ከዛ በላይ ደግሞ ከተማዋ ያላትን ነገር በተለይ ባለፉት አንድ አመት ሁለት አመት አካባቢ አልነበርኩም ስለዚህ አጠቃላይ ያለው ለውጥ ለማየትም ችያለሁ በጣም አስደሳች ነው ከዛ በላይ የጤንነቱን ጥቅም እንዳለው ነው ማለት ነውና ካየዋቸው ወደ 10 አመት ምናምን ነገር የሆኑ ሰዎች ዛሬ ማየት ችያለሁ በጣም ደስ የሚለው ነገር ማለት ነው ይሄ ደግሞ ሁሌም ትዝታችንን የጣነፋች አስተዳደጋችንን ባህር ዳር እንዳችን የከተማ ልጅነታችንን የበለጠ እንድናጎለብተው እንድናጠነክረው ከተማው ላይ ያሉ ነገሮችን የበለጠ አብረን በጋራ እንድንሰራበት እድል የሚሰጥ ሶሻል ካፒታላችንን የሚያሳድግ ነገር ነውና ይሄ ለኛ በጣም ትልቅ ነገር ነው።
ባህር ዳር የእግር ጉዞ ለጤናማ ኑሮን የተመሰረተበትን አንደኛ አመት በቅርቡ አክብሯል። አንድ አመት ጉዞ በርካታ ደጋፊዎችን አፍርቷል። በመሰባሰብ ውስጥ አንድነት አለ። በአንድነት ውስጥ ደግሞ መተሳሰብና መረዳዳት አለ። ይህ ጉዞ የወደፊት አላማ ከግል ጥቅም ይልቅ ለችግረኛ ማህበረሰብ አለኝታ መሆን ነው ይላሉ አቶ እስክንድር ደስታ።
ከዚህ ቀደም የነበሩት የተለያየ እድገት ደረጃ ላይ ደረሱ ሰዎች አሉ። ወጣቶቹ ወይም ደግሞ አዳጊዎቹ ከነሱ እንደ ሮል ሞዴል ይወሰዱ የደርሰዋል ከይን መሆን ይችላል ነው ያ ሰውስ ለአካባቢው ምን አረገ እኔ ለአካባቢው ምን አርግ የሚለው በጋራ ተባብረን ምን ሰራበት ስለወደፊት ራይ እንደገና ደግሞ በዚህ ህይወት ጉዞስ ደግሞ የደከሙን ሰዎች ምን አገበበት ምን አይበት ድሉን ይፈጥራል ሌላ መንግስት በተለያዩ የሥራ ቻናሎች ቢዝነስ ለሚሆን ስለ ከተማው ውበት ጽዳትም ሆነ ሌሎች አገልግሎቶች ያላየው ነገር ቢኖር ማህበሩ እንዳን ተቆርቋሪ አካል ለመንግስት አስተባባሪዎች ሐሳቦችን ያቀርባል የተሻለ ጥሩ መልካም ለኑሮ የሚመች ከተማ በመፍጠር ማህበራዊ ግንኙነቱን በማስተላለፍ ለማገዝ ያስችላል ብዬ አምናለሁ።
እናም የበጎ አድራጎት ስራው ተጀምሯል። በእለቱ ከአሜሪካን ሀገር መጥተው በጉዞ የተገኙት የዋስ ምጣድ ባለቤት በባህር ዳር ከተማ ለሚገኙ 10 ችግረኛ ሰዎች ለእያንዳንዳቸው አንድ የዋስ ምጣድ ለግሰዋል።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA ጋቢና VOA ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎችና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትስአፕ አውታር በኩል አድርሱ። ጋቢና VOA የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።